የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ አርብ ሐምሌ 24 2011 ዓ.ም ነው። አብራችሁን ካመሻችሁ ከመሰማችሁ ጥንቅሮች መካከል
የኢትዮጵያ ሃይማኖት ተቋማት ጉባኤ ምእመናን ለሰላም እንዲተጉና ከግጭት እንዲርቁ የመከረበትን መድረክ እናነሳለን።
በአንጻሩ በማህበራዊ ግንኙነታችንም ይሁን በዕለት ተዕለት አኗኗራችን እነዚህን እሴቶች ካልተከበሩና ካልተጠበቁ ግለኝነት፣ እኛና እነሱ የሚል ከፋፋይ አመለካከት ይሰፍናል።
የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑትን ቀሲስ ታጋይ ታደለን የሰማናቸው ከቆይታ በኋላ ሙሉ መልእክታቸውን እናዳምጣለን።
እንዳነሳ ነው የኑሮ ችግሩ አለ። የሆነ ዓመት ላይ የአንድ ሰዓሊ ስዕል ተሸጠ ሲባል በጣም በሚያሳዝን ሁኔታ በሚቀጥለው ዓመት ያን ሰዓሊ የሚመስል 30-20 ሰዓሊ ይመጣል። ለገበያ የሚሆኑ ስዕሎች የመብዛት ነገር አለ። ሱሱ ነገር ትንሽ በቃ አርቱን የማቀጨጭ ነገር አለው።
ዮሐንስ ፍጹመ ብርሃንን የሰማ ነው። የግራፊክስና ድብልቅ ስዕል ኪነ ጥበብ ባለሙያ ነው። አብሮን ያመሻል።
በአዲስ አበባ ወጣቶችና በተለያዩ ዘርፎች ልምድ ያካበቱ አንጋፋዎች እውቀት የሚቀባበሉበትን አንድ ስፍራም አብረን እንጎበኛለን። ወደ ጎረቤት ሀገር የሚወስደን ክንውንም አለ። አብራችሁ እንድትቆዩ ግብዣውን የምናቀርበው ሀብታሙ ስዩምና
ኤደን ገረመው ነን።
በመጀመሪያ አጫጭር ዜናዎችን እናስደምጣችኋለን።
ከዜናው ጋር ተመልሰን መጥተናል። የኮንጎ ዴሞክራሲያዊት ሪፐብሊክ ውስጥ የኢቦላ ወረርሽኝ አሳሳቢ ደረጃ ላይ መድረሱን የዓለም የጤና ድርጅት WHO አስታወቀ። ወረርሽኙ መከሰቱ ከታወቀ ከአንድ ዓመት በላይ ጊዜ ውስጥ 3004 ሰዎች በኢቦላ መያዛቸውን ድርጅቱ አረጋግጧል። ከእነዚህ ውስጥ 2006ቱ ሕይወታቸው አልፏል።
ዩጋንዳ ውስጥ የተካሄደ አንድ አዲስ ጥናት እንደሚያመለክተው እንደ አውሮፓውያን አቆጣጠር በ2021 ዓ.ም በሚካሄደው ምርጫ ሰሞን ሁከት ይቀሰቀሳል ብለው እንደሚሰጉ በምርጫ ዝግጅትና በሀገሪቱ ፖለቲካ ውስጥ የሚሳተፉ ይናገራሉ። ሁከት ሊፈጠር እንደሚችል አስቀድመው ጠቋሚ ምልክቶችና ሁከት ማርገቢያ ወይም መቆጣጠሪያ መንገዶችን የመረመረውን ጥናት ያካሄደው የዲሞክራሲ ተሳትፎ እንቅስቃሴ የተባለ የሲቪል ማህበረሰብ ድርጅት ነው። በዘንድሮ የአውሮፓውያኑ 2019 ዓ.ም ከመጋቢት አንስቶ እስከ ሐምሌ ወር ድረስ በ13 ወረዳዎች ያካሄደው ጥናት በመጪው አገር አቀፍ ምርጫ ብጥብጥ እንዳይፈጠር መንግሥት የምርጫ አፈጻጸም ለውጦችን ማካሄድ እንዳለበት አመላክቷል።
በመላዋ ዩናይትድ ስቴትስ የሚገኙ አዋቂዎች ፍልሰተኞች ተይዘው በሚቆዩባቸው ማዕከሎች ውስጥ በእንግሊዝኛ ስሙ መምፕስ በመባል የሚጠራው ቫይረስ ወደ 900 ሰዎች የሚሆኑ ሰዎች መታመማቸው ተረጋገጠ። መንጋጋ ቁልፍ፣ ትኩሳት፣ የእጢዎች ማበጥ፣ ራስ ምታትና ሲከፋም መስማት የሚከለክልና ለማጅራት ገትር የሚያስከትል ተላላፊ በሽታ የሚያጋልጥ ነው። በ19 የዩናይትድ ስቴትስ ክፍለ ግዛቶች ባሉ 57 የእስር ማዕከሎች የተዛመተው ቫይረሱ 898 ሰዎች መታመማቸውን የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ አስታውቋል። 33 የማዕከሉ ሰራተኞችም ታመዋል። ይህ ቫይረስ መከላከያ ክትባቶች ስለሚሰጡ ዩናይትድ ስቴትስ ውስጥ እምብዛም አይከሰትም። ይሁን እንጂ ሰዎች ለተራዘመ ጊዜ ተፋፍገው በሚኖሩባቸው ሁኔታ የመዛመት እድል ያገኛል። በዚህም ምክንያት ተስፋፍቷል።
የዩናይትድ ስቴትስ የውቅያኖስ ማዕበል ተከታታይ ብሔራዊ ማዕከል ዛሬ እንዳስታወቀው ሄሪኬን ዶሪያን ተብሎ የተጠራው የውቅያኖስ ማዕበል ዛሬ ወደ ኋላ ላይ እንደሚጠናከር ተነግሯል። ዛሬ ማዕከሉ በወጣው መግለጫ ዶሪያን በሳምንቱ መጨረሻ የካሪቢያን ባሃማስ አልፎ የፍሎሪዳዋ ሰርጥ ሲደርስ እጅግ አደገኛ ማዕበል ሆኖ እንደሚቀጥል ገልጸዋል። የባሃማስ መንግስት ለሰሜን ምዕራባዊው ክፍለ ግዛቷ ማስጠንቀቂያ ያወጣ ሲሆን የፍሎሪዳ አገረ ገዢ ሮን ደስታንስም ለመላ ፍሎሪዳ የአስቸኳይ ጊዜ አውጀዋል። ዶሪያን በአሁኑ ሰዓት በሰዓት 165 ኪሎ ሜትር በፍጥነት እየነጎደ ነው። የፊታችን ሰኞ ማለዳ ቢያንስ በ209 ኪሎ ሜትር ፍጥነት ደቡብ ምስራቅ ፍሎሪዳ ሊመታ እንደሚችል ተተንብዮአል።
አድማጮች፣ ለሰዓቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን አምሹ።
ጋቢና ቪኦኤ ከጋቢና ቪኦኤ ጋር ናችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ መደመጡን ይቀጥላል። ሀብታሙ ስዩምና
ኤደን ገረመው
አብራችሁን ከአድማስ ተሻገሩ እንላለን። ወደ ቀዳሚው ዘገባ እንሻገር። የኢትዮጵያ ሃይማኖት ተቋማት ጉባኤ ከተባበሩት መንግስታት ድርጅት UNDP ጋር በመተባበር በግጭት አፈታት ዙሪያ ከሐዋሳ ከተማ ሲዳማ ዞን የሃይማኖት መሪዎች ጋር መክሯል። በሰላም አብሮ የመኖርና የመከባበር እሴቶችን ለማጠናከር ሂደት ውስጥ የሃይማኖት ተቋማት የበኩላቸውን ድርሻ እንዲወጡ ጉባኤው አሳስበዋል።
በሲዳማ ዞንና ሐዋሳ ከተማ በተከሰተውና ለበርካቶች ሞትና ንብረት ውድመት ምክንያት ለሆነው ሁከት እጃቸው ያሉበት ግለሰቦች በሕግ እንዲጠየቁም ጠይቋል። ዮናታን ዘውዴዎስ ዝርዝሩ አለው።
ትናንትናና ዛሬ የኢትዮጵያ ሃይማኖት ተቋማት ጉባኤም ከተባበሩት መንግስታት ድርጅት የልማት ፕሮግራም በቤንጫሩ UNDP ጋርና ከሰባተኛው ቀን አድቬንቲስት ቤተ ክርስቲያን ጋር በመተባበር ከሲዳማ ዞንና ከሐዋሳ ከተማ ከተወጣጡ የሃይማኖት መሪዎች ጋር ለሁለት ቀናት በሐዋሳ ከተማ መክሯል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ሊቀት ጉሃን ቀሲስ ታጋይ ታደለ እንዳሉት ጉባኤው በአገሪቱ ለዘመናት የዘለቀውን ሃይማኖታዊ አስተምሮዎች ላይ የተመሰረተ በሰላም አብሮ የሚኖርና የመከባበር እሴት በመገንባት የኢትዮጵያ አንድነት ተጠብቆ እንዲኖር ጥረት እያደረገ ነው። ይህንን በማድረግ ረገድም የተገኘ ውጤት ተስፋ ሰጪ ቢሆንም አገሪቱ ያለችበት ሁኔታ ከዚህ በላቀ ሁኔታ መስራት የሚጠይቅ እንደሆነም ተናግሯል። የሰብአዊ ክብርና እኩልነት እንዲሁም እርቀ ሰላም የሁሉም ሃይማኖቶች የጋራ አስተምሮች ናቸው ያሉት ጠቅላይ ጸሐፊው የሃይማኖት መሪዎችም እነዚህን የማሳወቅ ኃላፊነት ሊወጡ ይገባል ነው ያሉትም። የሰላም እሴቶችን ምዕመናንም እያከበሩ መኖር እንዳለባቸውም ተናግሯል።
በሀገራችን ለዘመናት የዘለቀውን የመከባበርና በሰላም አብሮ የመኖር ወርቃማ እሴቶችን መሰረቱ ሰላማዊነት፣ መከባበርን፣ መደማመጥን፣ አብሮነትን፣ ፍትሐዊነትን፣ ይቅርታንና እርቅን የሚያስተምረን የሃይማኖታችን የአስተምሮ ውጤት እንደሆነም እንረዳለን። እነዚህ መልካም እሴቶች የሰዎች ማህበራዊ ግንኙነት የሰመረ ከማድረግ ባለፈ በሃይማኖቶችም ከፍ ያለ ዋጋ የሚያሰጡ በመሆናቸው የሃይማኖት መሪዎች፣ ምዕመናንና መላ ሕዝቡ እነዚህን እሴቶች አክብሮ መኖርም ይገባዋል።
ኢትዮጵያ አንድነቷን አስከብራ ሉዓላዊነቷን ማስጠብቃ ለዘመናት የኖረች ልዩነታቸውን በጸጋ ተቀብለው የሚኖሩ በአገር ጉዳይ ላይ ያለምንም ልዩነት በጋራ የሚቆሙ ሕዝቦች ባለቤት መሆኗን ጠቅሰው በአሁኑ ወቅት የገጠመን ጫፍ የወጣ ብሔር ተኮር ግጭቶች ከታሪካችንና ከማንነታችን ጋር አብሮ የማይሄዱ አሳፋሪ ተግባር በመሆናቸው ልንጠየፋቸውና ልናወግዛቸው ይገባልም ያሉትም
በሰበብ አስባቡ በየትኛውም የሃይማኖት ተቋማት ላይ የሚፈጸመው ጥቃት ከጉባኤያችን ተልእኮ ጋር የሚቃረን ስለሆነ ሁላችንም በጋራ ልናወግዘውና ልንከላከለው የሚገባን መሆኑን እያሳሰብኩ አሁን ያጋጠሙን ፈተናዎች በአሸናፊነት ለመወጣት ለዘመናት የዘለቀውን ወንድማማችነት አንድነታችንን በማጠናከር ከራስ በላይ ለባልንጀራ ማሰብ እርስ በእርሳችን በመደጋገፍ ልንቆም ይገባል። በመሆኑ የሃይማኖት መሪዎች፣ ምእመናን፣ ወላጆች ልጆቻችሁን፣ መምህራን ተማሪዎቻችሁን በአንድነት እንዲቆሙና ይህንን ፈታኝ ጊዜ ቅድሚያ ለሀገርና ለሁሉም ሰዎች ሁለንተናዊ ክብር በተለይም ለቤተ እምነቶች በመስጠት ኢትዮጵያዊ አንድነታችን እንድናጎለብት ተቋማችን የኢትዮጵያ ሃይማኖት ተቋማት ጉባኤ በአጽንኦት ያሳስባል። በአንጻሩ በማህበራዊ ግንኙነታችንም ይሁን በዕለት ተዕለት አኗኗራችን እነዚህን እሴቶች ካልተከበሩና ካልተጠበቁ ግለኝነት፣ እኛና እነሱ የሚል ከፋፋይ አመለካከት ይሰፍናል። ሰውን በሰውነቱ ብቻ መቀበል ይቀራል። በአንድ ወቅት በተከሰተ አለመግባባት ወይንም ግጭት ምክንያት በረዥም ጊዜ የገነባነውን የጋራ እሴቶች በማጥፋት ብቻ ሳይሆን ማህበራዊ ግንኙነቶችና አኗኗራችን ላይ አሉታዊ ጫናም ያሳድራል።
የተለያዩ ማንነት ያላቸው ህዝቦች የሚያነሱትን የመብት ጥያቄ የኢትዮጵያ ሃይማኖት ጉባኤ እንደሚያከብር ገልጸው፣ ነገር ግን መቅረብ ያለባቸው ፍጹም ሰላማዊ በሆነ መንገድ መሆን አለበትም ብሏል። በሐዋሳ ከተማና ሲዳማ ዞን በተከሰተው አለመረጋጋት የህይወት መጥፋት፣ ስነ ልቦናዊና አካላዊ ጉዳት እንዲሁም በንብረት ላይ ጉዳት መድረሱ የሚያሳዝን ተግባር እንደሆነ ገልጸው በቅድሚያ ለሀገርና ለሰው ልጆች ሁለንተናዊ ክብር በመስጠት በአንድነት መቆም እንደሚገባም ተናግሯል። በደቡብ ክልል ሰላምና ጸጥታ ቢሮ በምክትል ቢሮ ኃላፊ ማዕረግ የሃይማኖትና የእምነት ጉዳዮች ዘርፍ ኃላፊ አቶ ከበደ ፎኮራ የኢትዮጵያ ሃይማኖት ተቋማት ጉባኤ በክልሉና በአገር ደረጃ ከቅርብ ጊዜያት ወዲህ እየተከሰቱ ያሉትን አለመግባባቶችና ግጭቶችን በዘላቂነት ለመፍታት በሚያስችሉ ጉዳዮች ዙሪያ በርካታ ተግባራትን እያከናወነ መሆኑን ተናግሯል። እሳቸው አሁን ታየላሉት አንጻራዊ ሰላምና መረጋጋትም ጉባኤው ያበረከተው አስተዋጽኦ ቀላል ግምት የሚሰጠው እንዳልሆነ ነው የገለጹት። ይሁን እንጂ በአሁኑ ወቅት ጥቂት ግለሰቦች የህዝቡን አብሮነትና ሰላም ለማናጋትና እርስ በርስ ለማባላት እየተራራጡ እንደሚገኙና ይህም የከሰሩ ፖለቲከኞች ሴራ መሆኑን ገልጠዋል። የተከሰተውን የዘረኝነትና የጽንፈኝነት የወንጀል ተግባር የፈጸሙና ያስፈጸሙ ግለሰቦች በአጭር ጊዜ ውስጥ ለፍርድ እንደሚቀርቡና በክልሉም የህግ በላይነትን የማስከበር ስራ ተጠናክሮ እንደሚቀጥልም ተናግሯል።
በአሁኑ ጊዜ በሀገራችን የተጀመረውን የለውጥ እንቅስቃሴ የህዝባችን ሰላማዊ፣ ህጋዊና ዲሞክራሲያዊ ጥያቄዎችን በብቃት እንዳይመልስና ለውጡን በተዛባ መንገድ በመተርጎም የለውጡ ባለቤት የሆነው ህዝብ ራሱ ለውጡን ጉዞ እንዲያደናቅፍ መሰሪ ቅስቀሳዎችን በህብረተሰቡ መሀል የዘሩ ቢሆንም ዛሬ ህዝባችን ይህንን መሰሪ ተንኮላቸውን በመረዳት እያገለላቸውና እያጋለጣቸው ይገኛል። የደቡብ ክልልና ሲዳማ ዞን ህዝብ በቅርብ ጊዜ በውስጡ የተከሰተውን የዘረኝነት የጽንፈኝነት ተግባራትን በጽናት ኮንኗል። የወንጀል ተግባሩን የፈጸሙና ያስፈጸሙ ወገኖች እየተለቀሙ ለፍርድ በአጭር ጊዜ ውስጥ እንደሚቀርቡና የህግ በላይነት በክልላችን ያለማመንታት ማስከበሩ እንደሚቀጥል በቢሮ ስም ላረጋግጥላችሁ እፈልጋለሁ።
የሃይማኖት ተቋማት ጉባኤ በሲዳማ ዞንና በዋሳ ከተማ ተገኝተው በዞኑና በከተማው በተፈጸሙ ወንጀሎች ጥቃት የደረሰባቸውን ሲቪሎች ያሉበትን ሁኔታ ተዘዋዝረው ጎብኝተዋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮች እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው።
አብራችሁን ስለሆናችሁ እናመሰግናለን። ሰዓሊ ዮሐንስ ፍጹመ ብርሃን የግራፊክስና የድብልቅ የስዕል ጥበብ ባለሙያ ነው። የራሱ የስዕል ስቱዲዮም አለው። በተለያዩ ጊዜያት የተለያዩ ሐሳቦችን እንደ ስደት ያሉ ማህበራዊ ችግሮችን በስራው ዳስሷል። ስለ ስዕል ስራዎቹና የስዕል ጥበብን ለማሳደግ ሰዓሊያን የራሳቸውን ዘይቤ እንዲከተሉም ይመክራል። ኤደን ገረመው ናት ያነጋገረችው፣ እንደሚከተለው ይደመጣል።
ስዕል ስስል ራሴን አልገድብም፣ ለፈጠራም ሁሌም ክፍት ነኝ የሚለን ሰዓሊ ዮሐንስ ፍጹመ ብርሃን በግራፊክስ ጥበብ ከአዲስ አበባ ዩኒቨርሲቲ አለ ፈለገ ሰላም የስነ ጥበብ ትምህርት ቤት በ1997 ዓ.ም ነው የተመረቀው። ከትምህርት ቤት ተመርቆ እንደወጣም ለጥቂት ጊዜ ያክል በተለያዩ ቦታዎች ተቀጥሮ የሰራ ሲሆን ከጊዜ በኋላ ግን የሙሉ ጊዜ ሰዓሊ ሆኖ የራሱን ስቱዲዮ ከፍቶ መስራት መቀጠሉን ይናገራል።
አሁን እንዲህ በጣም ፍላጎት ኖሮኝ የገባሁበት ዲፓርትመንት የግራፊክስ ዲፓርትመንት ነው እና ያ ደግሞ ከቀለም ውጪ ነው። ቀለም አንጠቀምም። እንጨት ላይ ኢንክሪዝ በማድረግ ወይ ደግሞ አንዳንድ ማቴሪያሎችን በመለጠፍም እና የተመጠኑ ከለሮች፣ አሁን ለምሳሌ ጥቁር ባክግራውንድ ላይ በነጭ ሊሆን ይችላል የሚሰራ ወይ ደግሞ አልፎ አልፎ ደግሞ እንደ አስፈላጊነት ማጣብቃቸው ቁሳቁሶች አሉ። ቆዳ ወይ ደግሞ እንደ ቅል አይነት የመሳሰሉ ነገሮች እየለጠፍኩ የሚሰራቸው ስራዎች አሉ። በተለያየ ቁሳቁስ ተጠቅመሽ የምትሰሪያቸው ስዕል ቴክኒኮች ናቸው ሚክስድ ሚዲያ የሚባሉ እና ብዙውን ጊዜ እነዚያ ስራዎች ይገዝኛል። የሰውነት የሚያተኩሩ ስራዎች እሰራለሁ። ማለት ማንነት ላይ፣ ህይወት ላይ የሚገጥሙትን ችግሮች ወይ ደግሞ አሁን የተወሰነ ጊዜ የሆነ ሲደርስበትን ነገር ያተኮሩ ነበሩ። በቃ ከአፍሪካ ይሰደቃል፣ ከኢትዮጵያ በዛት የሰራኋቸው ብዙ ስራዎች አሉ።
የሁለት ልጆች አባት የሆነው ሰዓሊ ዮሐንስ በስዕል ስራ የጥበብ ስራዎቹን በቡድን በብሔራዊ ቲያትር፣ በብሔራዊ ሙዚየምና እንዲሁም በተለያዩ ቦታዎች ያሳየ ሲሆን በተናጠል ደግሞ በሂልተን ሆቴልና በጀርመን ሀገር በበርሊን አሳይቷል። በአመት አንድ ጊዜ ብቻ በሚደረግ ኤግዚቢሽን ህይወትን መምራት ከባድ ነው ቢልም ላለፉት 4 አመታት ስራዎቹን ለህዝብ ሳያደርስ ቆይቷል። እኔም ለምን ስል ጠይቄዋለሁ።
አሁን እጄ ላይ ራሱ ለኤግዚቢሽን ያልታዩ ከሰባ በላይ ስራዎች አሉ። እስካሁን ያሉት አጋጣሚዎች የኮሚሽን ሆኜ የምሰራቸው ስራዎች በተደጋጋሚ እየተደራረቡ መምጣት ዋናው ምክንያት አሁን የአጼ ምኒልክን፣ የእቴጌ ጣይቱን ደብረ ብርሃን ላይ በሞዛይክ የመንግስት ፕሮጀክት ነው። ትልቅ ስራ ነው። አመት ያህል ይፈጃል አንዱ ፕሮጀክት። እዛ በመሆን ሰዓት ብዙ ያው ገንዘቡ ሲመጣ የስቱዲዮ የአመት ከከፈለልኝ የቤት መኖሪያ ቤቴን ኪራይ ነው። ያንን ተወሰነ እንደዚህ አይነት ትልልቅ ወጪዎችን ከሸፈነልኝ ከዛ ደግሞ ወደ ስዕል ይመለሳለሁ። አሁን ኮሚሽን ሆኖ መስራቱ በቃ በየትኛው ዘመን ላይ ያለው ሰዓሊ ይሰራል። አሁን እንደውም ስቱዲዮ ሞልቷል። 25 ሜትር በ6 ሜትር ነው የኔ ስቱዲዮ፣ ትልቅ ነው። አሁን የቤተ ክርስቲያን ስራ ወደ 40 ምንጭ ሀገር የሚጫን የቤተ ክርስቲያን ስራ ቤቱን ሞልቶታል፣ እየሰራ ነው ያለ ነው። እና ያ ፕሮጀክት ሲያልቅ በቃ ስቱዲዮ ምናልባት የአመት የሁለት አመት የቤት ኪራይ ይከፍልልኝ እና ከዛ ደግሞ ተመልሼ ወደ ስዕሎች ይመጣለሁ። ትንሽ እኔም የማልወደው ይሄ መቆራረጡ ነው። እሱ ጊዜ ፈጅቶብኛል ግብሽ እንዳላደርግ። ልጆች ሲኖሩ ደግሞ ኃላፊነቱም ይጨምራል። ያንን ተቋቁሜ ነው ያለሁት አሁን እና ግን ከባድ ነው። አሁን እንግዲህ በሁሲ 12ኛ እዚህ አስባለሁ። እንግዲህ እስካሁን ቦታ አልወሰንኩም።
ዮሐንስን በዚህ በጥበብ ስራ ውስጥ ለሚኖሩ ሰዓሊያን ከባዱ ነገር ምንድን ነው ስላወራሁት?
ብዙ ጊዜ የማስተውለው ነገር አሁንም ቢሆን ሀገራችን ላይ ትልቅ ኤግዚቢሽን ይባልና ሸራተን ውስጥ ይደረጋል በየአመቱ። በጣም በቃ በሚያሳዝን ሁኔታ ሰዓሊው ያው ቅድም እንዳለሳ ነው የኑሮ ችግሩ አለ። የሆነ አመት ላይ የአንድ ሰዓሊ ስዕል ተሸጠ ሲባል በጣም በሚያሳዝን ሁኔታ በሚቀጥለው አመት ያን ሰዓሊ የሚመስል 30 ወይ 20 ሰዓሊ ይመጣል። ለገበያ የሚሆኑ ስዕሎች የመብዛት ነገር አለ። እሱ ነገር ትንሽ በቃ አርቱን የማቀጨጭ ነገር አለው። ሰዓሊ እንግዲህ ተለይቶ መታየቱ እንደምንም የራስን ነገር ይዞ መውጣቱ በጣም አስፈላጊውም እሱ ይመስለኛል የሚል አቋም አለኝ።
በመጨረሻም ሰዓሊያን የራሳችንን ዘይቤ ተከትለን ራሳችንን መስለን ብንወጣ ለጥበቡ የምናበረክተው ነገር የጎላ ነው ብሏል።
ጋቢና ቪኦኤ መደመጡን ይቀጥላል። በአዲስ አበባ ሀሳብ ያላቸውን ስራ ፈጣሪዎች ከባለ ሀብቶች ጋር የሚያገናኙ መድረኮች እየተፈጠሩ ነው። ስራ ፈጥረው ስኬታማ የሆኑ ባለ ሀብቶች ልምዶቻቸውን ለወጣቶች የሚያካፍሉባቸው መድረኮችም እንዲሁ።
ከነዚህ መድረኮች አንዱ በሆነውና በቤክ ኤምብሪዮ ካፌ በወር አንድ ጊዜ መላ በሚል ስያሜ የሚሰናዳውን ዝግጅት የተከታተለው ግርማቸው ከበደ የመድረኩን መስራች አነጋግሮ ተከታዩን ዘገባ ልኮልናል።
ከአሮጌ የመኪና ጎማዎች ጫማ የሚያመርተው የታዋቂው ሶል ሬብልስ መስራች የሆነችው ቤተልሔም ጥላሁን ከበርካታ ፈተናዎች በኋላ የመጀመሪያውን ጫማ በብዛት አምርታ ያቀረበችበትን ሂደት ያብራራችበት ንግግር ነው። ከሶል ሬብልስ በተጨማሪ አሁን በማሽን ሳይሆን በሀገር ባህል መሰረት በሰው የሚቆላ ቡናን በጋርደን ኦፍ ኮፊ ካፌዎች አማካኝነት የምታቀርበው ስራ ፈጣሪዋ ቤተልሔም ይህን ንግግሯን ያደረገችው ደግሞ ከ150 በላይ ወጣቶች በተሰበሰቡበት መድረክ ነው። ዝግጅቱ መላ ይሰኛል። በወር አንድ ጊዜ የሚሰናዳው ይህ ዝግጅት የተጀመረው ደግሞ በካሌብ ሚክንስ ነው። ኢትዮጵያ ኢንሚ በተሰኙት ኢትዮጵያዊ ባህልን በሚያሳዩት ቪዲዮዎቹ የሚታወቀው ካሌብ ገና አማርኛ እየለመድኩ ነው ቢልም ስለ መላ የሚከተለውን ለቪኦኤ ተናግሯል።
መላ አንድ ላይ መሆን ማለት ነው። በጋራ መላ መፍትሄ መስራት ማለት ነው።
ላለፉት 23 ወራት በ9 ዓመቷ ኮዲንግ የጀመረችዋን ቤተልሔም ደሴን፣ አርቲስት አምለሰት ሙጬን፣ ዲጄና ሙዚቀኛውን ሮፍናንን፣ የያዝሚ መስራችና ሊቀመንበር ኖስ አማራንና የቦስተን ስፓና ኩሪፍቱ ሪዞርት መስራች ታዲዮስ በለጠን ጨምሮ በተለያዩ ዘርፎች የተሰማሩ ስራ ፈጣሪዎች በመላ ተገኝተው ንግግር አድርገዋል። አላማው ምንድን ነው? ካሌብ ምላሽ አለው።
አገራችን ላይ ዝም ብሎ ችግር ማየት ጥሩ ነገር አይደለም፣ ሶሉሽን መምጣት ነው እና ለኔ entrepreneurship ይሄ ነው solution ማምጣት በsustainable way commercial way እና ስራ ፈጣሪ ማለት አዎ። እና አሁን ወጣቶች ትልቅ hunger አላቸው እና ይሄንን hunger information ሁሌ available አይደለም እና እነዚህን አንደኛ የሆኑት በአለም ውስጥ ኦር በአገር ውስጥ በንግድ ስራ ኦር just አሪፍ ነገር እየሰሩትን ስናመጣቸው እና የእነሱን ስቶሪ ተረት ሲሰሙ በጣም ኢንስፓየር ያደርጋል። እነሱ ካደረጉት እኛ ማድረግ እንችላለን ይላሉ። ሶ anyway, which agarim betai? Role model, I don't know. So, yanagar, any chilallo milaw. Na, is the agar andande? Because just, buzu role model story, huli ansa maam, na? Lezano, he platform creator, like, no, role model uch. Tillik business so uch, seto uch wendoch, just how, indeed, in desa roots, min, ችግር ላልፎኖ የአቺቭ ያረጉቲን እንትልቅ ነገር ሰው ለዛ ነው
ጀመር 25 ተሳታፊዎች የነበሩት መላ አሁን ከ150 በላይ ወጣቶች የሥራ ፈጣሪዎችን የህይወት ጉዞና ልምድ ለመቅሰም በወራንድ ጊዜ ይሰባሰቡበታል ወጣቶቹ በሥራ ፈጠራ ወቅት ያጋጠማቸው ችግር ካለም ለእንግዶቹ ጥያቄ በማቅረብ ችግሩን ስለሚፈቱበት መንገድ ምክር ይቀበላሉ
እንግዲህ ነው ያንተ ሴክሬት ነገር ለኔ አንተ ማለትቼ ያንተ ንጋቢ ጆኬት ወይ ሲለመለስ ለምን ተደረደኝ ነው በጣም ዲዛይን ስለሚያምር ነው ዲራብስ ለሆነ ነው ወይም ደግሞ የኢንተርናሽናል ፋስት ፋሽን ተከትለ ፋሽነብል የሆኑ ፕሮዳክት ስለምታመርት ነው
ይህ ብቻ አይደለም አዲስ የሥራ ሐሳብ ያላቸው ወጣቶችም በመላ ሐሳባቸውን አቅርበው በጉዳዩ ላይ ዕውቀት ካላቸውና አዳዲስ ሐሳቦች ላይ መዋለ ንዋያቸውን ለማፍሰስ ከተዘጋጁ ባለሀብቶች ጋር የሚገናኙበት መድረክም ነው
ብዙ አቅም ያለው ሰው ብር ያለው ሰው ላይክ ሶ አሁን and maybe software buffet and lich ye doro farm makfat feliga neber kin yet like yet lejemer alech next to her and expert bezi sira neber awruna alna lejemru hedu yesemaut lena demo just partnerships is the genya like investment and tilik investoroch imetallu yesemalluna open nacho for any project touch.
በዚሁሉ መሃል ወጣቶቹ ስራ ፈጣሪነት ከባድ ቢሆንም በጠንካራ ስራ ስኬታማ መሆን እንደሚቻል በመላ ይማራሉ። ለዚህ ደግሞ እንደ ቤተልሔም ያሉ ስራ ፈጣሪዎች በመላ ይጋበዛሉ።
ከዛ የነበረው ጫማ ላይ ሲሆን እንደዚህ ዘለሰው ወማ ደሳ ጫማ
ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ
እንግዲህ ሀብታሙ ይሄ ፕሮግራም በጣም ወጣቶችን የሚያበረታታ እና ደስ የሚል ነገር ይመስላል
ይሄ ብቻ ይሄ መስል ፕሮግራሞች ወይንም መርሃ ግብሮች አሁን አዲስ አበባ ውስጥ እየተበራከቱ ነው ባለፈውም ታስተውሽ እንደሆነ እንዲሁ በተለያዩ ካፌዎች ውስጥ በመቀመጥ ሐሳባቸውን የሚለዋወጡ ሰዎችን አቀርበን ነበር እየተከተልን አሁንም ሌሎችንም ተመሳሳይ መድረኮችን እናስቀኛቸዋል ለአድማጮቻችን ቀጣዩ ዘገባችን ግን ወደ ኬንያ ወስደናል
አዎ እንግዲህ በኬንያ ውስጥ የአልቢኒዝም ቆዳ ጸጉርና አይንን የሚያነጣ የጤና ችግር ነው ከአልቢኒዝም ጋር ኬንያ የሚኖሩ ሰዎች ደግሞ ብዙ ጊዜ መገለልና አድሎ ይደርስባቸዋል ያው በኬንያ ብቻ ሳይሆን በሌሎችም የአፍሪካ ሀገራት የሚደርሱ የአልቢኒዝም ጋር የሚኖሩ ሰዎች ይሄ ችግር ይደርስባቸዋል አንዳንዶችም ተነጥለው የግድያ ሙከራ ይደረግባቸዋል ከአልቢኒዝም ጋር የሚኖሩ አንድ ኬንያዊ ግን የእግር ኳስ ስፖርትን ተጠቅሞ መገለልና አድሎን መፋለም ጀምሯል የሳራ ኪማኒን ዘገባ ሀብታሙ ስዩም እንዲያሰማናል
ቅዳሜ ጠዋት ነው በኬንያ ታሪክ የመጀመሪያ ሆነው የጥቁር አልቢኒዝም እግር ኳስ ቡድንን ለመሰረተው አለን ሄርበርት ትልቅ ቀን ነው። አልቢኒዝም ቆዳን፣ ጸጉርን፣ አይንን የሚያነጣ የጤና ችግር ነው። ዛሬ ኳስ ግጥሚያ አለ። አሁንም ድረስ የአልቢኒዝም ችግር ያለባቸው ሰዎች በሚገለሉባት ኬንያ ይህ ተራ ቡድን አሊያም ተራ ጨዋታ አይደለም። ትልቅ ትርጉም አለው።
Football brings people of different diversities together.
እግር ኳስ የተለያየ ማንነት ያላቸውን ህዝቦች ወደ አንድ ያመጣል። ከስፖርትም እግር ኳስን ስንመርጥ ቀላልነቱና በትምህርት ስርዓት ውስጥ በመካተቱም ሰዎች በቀላሉ የሚስማሙበት ወይንም የሚጎዳኙት የስፖርት አይነት መሆኑን በማመን ነው ያለው አለ።
People relate with football a little bit easier than any other sport.
በመላው ምስራቅ አፍሪካ የአልቢኒዝም ችግር ያለባቸው ሰዎች አካላቶቻቸውን ላስማት መስሪያ ለመጠቀም ባቀዱ የጥንቆላ ሐኪሞች ለመገደል ሲመረጡ ባሽተዋል። አይዛክ ሞራ የኬንያ የመጀመሪያና ብቸኛው የአልቢኒዝም ተጠቂ የህዝብ እንደራሴ ናቸው።
People with albinism really suffer. They are black.
የአልቢኒዝም ችግር ያለባቸው ሰዎች በእውነትም ይሰቃያሉ። እዚህ ምክንያቱ ደግሞ ጥቁር ሆነው የምር ጥቁር፣ ነጭ ሆነው የምርም ነጭ፣ አካል ጉዳተኛ ሆነው የምርም አካል ጉዳተኛ አለመሆናቸው ነው። አጣብቂኝ ውስጥ ገብተናል። በአጣብቂኝ ውስጥ የገባ ደግሞ ከየትኛውም ወገን መሆን ያቅተዋል። ስለሆነም ራሳችንን መግለጽ አለብን። እነዚህ እንቅስቃሴዎች እኛ ራሳችንን የምናስተዋውቅባቸው የራሳችንን ምንነት የምንፈታባቸው እንቅስቃሴዎችም ናቸው።
So we have to self-define. These are self-definition activities.
መገለል አለን ሄርበርትን ከማለምና መሰሎቹን ከማሰባሰብ አላቆሙ። ገና መንፈቅ ያስቆጠረው ቡድኑ በመጀመሪያ ጨዋታው በፍጹም ቅጣት ምት 4-2 በሆነ ውጤት ድል አድርጓል።
Once we fight the discrimination, once we beat off the stigmatization,
አንድ ጊዜ አድሎን መዋጋት ስንጀምር፣ መገለልን መርታት ስንጀምር በውስጣችን ያለውን ታላቅነት ማየት እንችላለን። በታመነውና ቀጥተኛ በሆነው መንገድ ነው ያሸነፍነው። ብቻኛው ነገር የቆዳችን መገርጣትና ባይን ብርሃናችን ላይ ያለው እክል ብቻ ነው። እሱም ቢሆን ግን ከሰው ያነስን አያደርገንም ነው ያለው።
And we have issues with our eyesight, but that does not make us less of people.
አድማጮች ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ እየሰማችሁ ያላችሁት። ቀጣዩ ዘገባችን እስቲ ምንድን ነው ሀብታም?
ቀጣዩም እንግዲህ ወደ ሌላ የአፍሪካ ሀገር ይወስድናል፣ ወደ ዲሞክራሲያዊት ኮንጎ ሪፐብሊክ። እንግዲህ በዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ የኢቦላ ወረርሽኝ አሳሳቢ ደረጃ ላይ መድረሱን የዓለም ጤና ድርጅት ማስታወቁን ቀደም ብለን በዜና ወጃችን ተናግረን ነበር። ወረርሽኙ መከሰቱ ከታወቀ ከአንድ ዓመት በላይ ጊዜ ውስጥ 3004 ሰዎች በኢቦላ መያዛቸውን ድርጅቱ አረጋግጧል። ከነዚህም ውስጥ 2006ቱ ህይወታቸው አልፏል ብሏል። ኮንጎ ዲሞክራሲያዊት ሪፐብሊክ ከኢቦላ ወረርሽኝ ጋር እንዴት ከርማ ይሆን የሚለውን ትዝታ ብላቸው ባጭሩ ትነግረናለች።
ያሁኑ የኢቦላ ተላላፊ እንደ አውሮፓ አቆጣጠር በ2014 ዓመተ ምህረት በምዕራብ አፍሪካ አገሮች 28000 ሰዎችን ይዞ የ11000ውን ህይወት ካረገፈው ሁለተኛው መሆኑ ነው። በአሁኑ ጊዜ የኢቦላ ወረርሽኝ በእርስ በርስ ግጭት በመትናወጠው በኮንጎ ዲሞክራሲያዊት ሪፐብሊክ ሰሜናዊ ክፍለ ሀገር ኪቩ የተወሰነ ነው። በአካባቢው የኢቦላ ተላላፊ ብዛት አሳሳቢ ደረጃ የደረሰና ባለፉት 10 ቀናት ግን ትልልፉ ጋብ ማለቱን የዓለም ጤና ድርጅት ገልጿል። በአንድ ሳምንት ውስጥ እስከ 80 ሰው በበሽታው ተላላፊ ቫይረስ እንደሚያዝ ተጠቅሷል። ባለፈው ረቡዕ ኡጋንዳ ውስጥ ቫይረሱ እንዳለባት የተረጋገጠው ኮንጓዊት የ9 ዓመት ልጅ ለምሳሌ በቫይረሱ ለመያዝ በኡጋንዳ ሁለተኛዋ ሰው መሆኗ ነው። ልጅቷ ሕክምና ፍለጋ ከእናቷ ጋር ከኮንጎ ወደ ኡጋንዳ እንደተጓዘች የዓለም ጤና ድርጅት ቃል አቀባይ ፈዲላ ቻቤስ ለአሜሪካ ድምጽ ገልጸዋል።
When she showed at the border, she was showing all the symptoms of an Ebola case. She was bleeding from the mouth.
ልጅቱ ኡጋንዳ ድንበር ላይ ስትደርስም የበሽታው ምልክቶች ይታዩባታል። ደም በአፏ ይወጣል። ኃይለኛ ትኩሳት ነበራት። ሰውነቷ በእከክ መሰል ነገር ተወሯል። በጣም ታማ ነበር። ልጅቱ በኢቦላ ሕክምና ማዕከል ውስጥ እንድታገግም የተደረገ ሲሆን በአሁኑ ሰዓት የሁለቱ አገሮች ባለስልጣናት እናትና ልጅ በጉዞአቸው የተገናኙአቸውን ሰዎች ሁሉ ለመለየት ጥረት እያደረጉ ነው ያሉት። የጤና ሰራተኞች በሽታውን ለመቋቋም ከቀድሞ ይልቅ የተሻለ መሳሪያ አላቸው። የዓለም ጤና ድርጅት እንደገለጸው በኮንጎ ዲሞክራሲያዊት ሪፐብሊክና 4 አጎራባች አገሮች ውስጥ 200,000 ሰዎች የኢቦላ ክትባት ተሰጥቷቸዋል። በቴራፒውቲክ ትሪትመንት ማለትም በማገገሚያ ሕክምናውም የብዙ ታማሚዎችን ሕይወት ማትረፍ ተችሏል።
አድማጮቻችን የዛሬው ጋቢና መሰናዶ በዚህ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን።
በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ የነበርነው ሀብታሙ ስዩምና ኤደን ገረመው ነበር። ሙክቢል ያቤሮ አቀናባሪያችን ነው። ደናም ሹ
Gelsum sanaga ore